ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ። በእያላችሁበት ስፍራ ሆናችሁ ሰላምታችንን ተቀብላችሁ ዛሬ ደግሞ ጌታ ምን ይናገረናል ምን ያስተምረናል በማለት ወደ ጸጋው ማዕዱ ደግሞ የቀረባችሁ ብዙ ልትኖሩ ትችላላችሁ። ሆነት እግዚአብሔር እንግዲህ ለእያንዳንዳችን እንደ መሻታችን ይሰጠናልና ዛሬ ከመጽሐፈ ሩት ምዕራፍ 2 ቁጥር 4 እስከ 16 ያለውን አንድ ላይ እንመለከታለን። እስቲ በዚህ የምስጋና ዝማሬ ለቱን ዝግጅታችንን እንጀምር።
እግዚአብሔርን ስለዚህ ዝማሬ እጅግ አድርገን እናመሰግናለን። በዝማሬውም ያገለገለችን እህታችንን ቤቲን እግዚአብሔር አብዝቶ ይባርካት። እንጸልይ። ጌታችን ሆይ ስለዚህ እች ምሽት እጅግ አድርገን እናመሰግናለን። ወገኖቻችን ባሉበት ስፍራ እግዚአብሔር አምላኬ ሆይ በቃልህ ደግሞ እንድትደርስና እንድትገናኛቸው ነው። የቃልህንም ምስጢር እግዚአብሔር አምላኬ ሆይ ከጸባዖት እንድትገልጥላቸው ለምንሃለሁ። እግዚአብሔር አምላኬ ሆይ የዚህን ምድር ምግብ ብንበላ አሁን ጠግበን ቆይተን ደግሞ እንራባለን። ዛሬ ብንጠግብ እንደገና ነገ ደግሞ እንደገና እንራባለን። ያንተን ሰማያዊውን እግዚአብሔር ሆይ ምግብ የቃልህን መና ጌታዬ ሆይ ብትሰጠንና ብታጠግበን ለሕይወታችን እስከ ዘላለሙ ለሕይወታችን እግዚአብሔር ሆይ ምሬት ይሆነናልና እግዚአብሔር ሆይ በዚህ ሰዓት በልጅህ በጌታ በኢየሱስ ክርስቶስም በመካከላችን ተገኝተ እንድታስተምረን በፊትህም ደግሞ የቀናውን መንገድ እንድታሳየን እንለምናሃለን። እግዚአብሔር ሆይ ጊዜውንና ሰዓቱን ሁሉ ባርክልን ስለ ዘላለማዊና ስለ ታላቁ ስምህ ስትል አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ከምዕራፍ 2 የተመለከትነው በቦዔዝ እርሻ ውስጥ በሚከናወነው ድርጊት ዙሪያ የሩትንና የኑሃሚንን ሂደት ወይም ደግሞ አድራጎትን ስንመለከት ነበር። ሩት አሁን ለመቃረም በቦዔዝ እርሻ ውስጥ ትገኛለች። የእግዚአብሔርንም ፈቃድ ደግሞ ለማወቅ ምን ማድረግ እንዳለብንና እንዴት እንደምናውቅ እግዚአብሔርም እንዴት እንደሚናገረን አንዳንድ ነጥቦችን ወደ መጨረሻው ላይ ጠቃቅሰን ነበር። ዛሬም ባለፈው ክፍለ ጊዜ ካቆምንበትን ጀምራለን። ወገኖች ዛሬ በዚህች ምድር ስንኖር ልናውቀው የሚገባን ትልቁና አስፈላጊው ጉዳይ ዘመናችን በሙሉ በእግዚአብሔር እጅ እንዳለ ነው። ልናውቀው የሚገባን በመድራችንና ከመድራችን ውጪ የሚሆነው ሁሉ በርሱ ትእዛዝ እንደሚሆን እንዲሁም ልናውቀው የሚገባን ነገር ቢኖር እግዚአብሔር እንዳለው በርሱ ልጆች ላይ ያለ እርሱ ፈቃድ ምንም ነገር እንደማይመጣ ማወቅ ነው። እግዚአብሔር ከኛ አስፈላጊና ጠቃሚ ነገር እስካላወጣ ድረስ በእኛ ላይ አንዳችን ነገር እንዲሆን አይፈቅድም። በኢዮብ ሕይወት ውስጥ ጠቃሚና አስፈላጊ ነገርን አድርጓል። እርግጠኛ ነኝ ሩት የወሰነችው ውሳኔ ምን ያህል ጠቃሚ እንደሆነ የተገነዘበች አይመስለኝም። በቀጥታ ወደ እርሻ ስፍራ ወጣች። እንደሚመስለኝ ይህቺ ሴት ጸልያለች። ይህንን ማድረጓ ደግሞ ትክክልና ሳማኝ ነው። ዛሬ የእግዚአብሔር ልጆች ቶሎ ተስፋ የሚቆርጡበት ምክንያት ምልክት ስለሚጠብቁ፣ ብርሃንን ስለሚፈልጉ፣ ድምፅ ሊሰሙ ስለሚጓጉና አንዳንድ ራእዮችንና ህልሞችን ማየት ስለሚናፍቁ ነው። ማወቅ የሚገባቸው ነገር ቢኖር እግዚአብሔር በዚያ መንገድ አለመናገሩን ነው። አብዛኛውን ጊዜ እግዚአብሔር በዚህ መንገድ ብቻ ይናገረናል ብለን መጠበቅ የለብንም። የእግዚአብሔርን መንገድና ውሳኔ ውስን ባናደርገው መልካም ነው። እግዚአብሔር አንድም ሁለትም መንገድ አለው። እግዚአብሔር በተለያየ አይነት መንገድ ይሰራል ይናገራል። የእግዚአብሔር ልጆች ከእግዚአብሔር ጋር በመልካም ህብረት የሚመላለሱ ያልተናዘዙት ኃጢአት የሌላቸው እንዲሁም መንፈስ ቅዱስን ያላሳዘኑ ሕይወታቸው ለእግዚአብሔር የሰጡ ሊሆን ይገባል። አንድ ሰው ወዳጆቼ አንድን ነገር ማድረግ ቢፈልግና የእግዚአብሔር ፈቃድ የቱ እንደሆነ ባይገባው የራሱን ውሳኔ በመወሰን በሁኔታዎች ውስጥ ማለፍ አለበት። ይህ ሰው ምናልባት የተሳሳተ ውሳኔ ወስኖ ሊሆን ይችላል። ነገር ግን እግዚአብሔር ይህንን የፈቀደው ለአንድ ዓላማ ነው። ወደ ራሴ ሕይወት ስመለከት በአንድ ወቅት ለአንድ ጉዳይ እግዚአብሔር በርን እንዲከፍትልኝ እንደ ተጠባበቅኩ አስታውሳለሁ። ነገር ግን እግዚአብሔር ያንን በር አልከፈተልኝም። ጭራሹንም በሩን በፊቴ ላይ ጠርቅሞብኝ ነበር። በዚያም ወቅት የተሰማኝ ሐዘን ወዳጆቼ ከባድ ነበር። ነገር ግን ሳስበው እግዚአብሔር ለመልካም ነበር ያደረገው። ምክንያቱም አሁን ተመልሼ ወደ ኋላ ስመለከት የተደረገው ነገር ትክክል እንደሆነ እረዳለሁ። ልክ ዮሴፍ ከአባቱ ሞት በኋላ ወንድሞቹ ወደ እርሱ ቀርበው ሊያነጋግሩት በፈለጉ ጊዜ እንደተናገረው ማለት ነው። በዘፍጥረት ምዕራፍ 50 ቁጥር 20 ላይ ዮሴፍ ሲናገር እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነ ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበ አላቸው። ልብ በሉ እዚህ ላይ ይህ እንዴት ድንቅ ነው። ምናልባት ዛሬ ይህ ታሪክ ለእናንተ ትልቅ ማበረታቻ ሊሆናችሁ ይችላል። ምናልባትም ደግሞ ዛሬ የእጃችንን ጥፍር በጥርሳችን እየነካከስን እግዚአብሔር ለምን ቀጥተኛ ምሬት እንዳልሰጠን እንደነቅ ይሆናል። ታውቃላችሁ ወዳጆቼ፣ ብዙውን ጊዜ ክርስቲያኖች ያልተቋረጠ ግንኙነት ከሰማያት እንዲኖራቸው ይፈልጋሉ። በዚህም ሁሉም ወደ እግዚአብሔር ለመቅረብ እድሉ አላቸው። ነገር ግን ዞትር መልስን ሊሰጣቸው መልሶ ያነጋግራቸዋል ብዬ አላምንም። ስለዚህ ይህ የእግዚአብሔር ፈቃድ እንደሆነ አውቃለሁ ለሚለው አባባል ትልቅ ጥንቃቄ ማድረግ አለብን። እግዚአብሔር በአንድ መንገድ ብቻ አይናገርም። እግዚአብሔር በሕልም ብቻ አይናገርም። እግዚአብሔር በራእይ ብቻ አይናገርም። እግዚአብሔር የተለያዩ አይነት መንገዶች አሉት። በእርግጥም ደግሞ ቅድም የጠቃቀስኳቸው መንገዶች ወይም ደግሞ በእነዚያ መንገዶች እግዚአብሔር አይናገርም ማለት አይደለም። እግዚአብሔር ግን የተለያዩ መንገዶች አሉት። ሲፈልግ በእኔና በእናንተ ይናገራል። ኦ እግዚአብሔር ድንቅ ነው ወዳጆቼ። ዞትር እርግጠኛ ልንሆን ደግሞ አንችልም። ነገር ግን መንገዳችንን ሁሉ ለእርሱ መስጠት እንችላለን። ያልተናዘዝነው ኃጢአት በሕይወታችን ካለ እንናዘዝ ወዳጆቼ። መንፈስ ቅዱስን አናሳዝን። እንዲሁም ዕውቀታችንን ሁሉ ትተን በተቻለን መጠን በእግዚአብሔር ፈቃድ ውስጥ እንኑር። በእርግጥም ወገኖቼ ሆይ በአስደናቂ ሁኔታ ለእርሱ ራሳችሁን ልትሰጡ ትችላላችሁ። ምንም እንኳ እንደ ዮሴፍና እንደ ኢዮብ በአስቸጋሪ ሁኔታ ውስጥ ብትገቡም እንደ ኢዮብ ቢገለኝም እንኳን በትዕግሥት እርሱን እጠብቃለሁ በሉ። ኢዮብ 13 ቁጥር 5ን ተመልከቱ። ወገኖቼ ሆይ የምንጠብቀው ደስታን የሚያጎናጽፈን ይህ የክብር እውነት ነው። የእግዚአብሔር ልጆች እንዲደነቁ የሚያደርግ ዕለት በዕለት የሚቀርብላቸው የእግዚአብሔር ስጦታ ነው። እግዚአብሔር ስለዚህ ቃሉ የተመሰገነ ይሁን። ሩት ምዕራፍ 2 ቁጥር 4ን ተመልከቱ። እነሆም ቦኤዝ ከቤተልሔም መጣ፣ አጃጆቹንም እግዚአብሔር ከናንተ ጋር ይሁን አላቸው። እነርሱም መልሰው እግዚአብሔር ይባርክ ብለው መልስ ሰጡት ይላል። ተመልከቱ፣ አሁን ሩት ያለችው በቦኤዝ እርሻ ውስጥ ነው። አሁን ልንገልጸው በማንችለው ምክንያት ቦኤዝ በጧት በእርሻው ቦታ ተገኘ። ይህ ሰው ባለ ጸጋ ከመሆኑ የተነሳ በጧት በዚህ ስፍራ መገኘት አስፈልገውም ነበር። ነገር ግን ከሰው ባህሪ ተነስቼ ልናገር ካልኩ ይህ ሰው ራሱን ከሁኔታዎች በላይ አድርጎ የሚያኖር ሲሆንና እንዲሁም ምናልባትም በዚያ ማለዳ በቤተልሔም የንግድ ጉዳይ ይኖረዋል ብዬ ገምታለሁ። ቦኤዝ በእርሻው ቦታ እንደደረሰ ያደረገውን ልብ ብላችሁ ተመልከቱ። ላጫጆቹ እግዚአብሔር ከናንተ ጋር ይሁን ነበር ያላቸው። ይህ አነጋገር ትልቅ ክብር ያለው አነጋገር ነበር። እነርሱም እግዚአብሔር ይባርክ በማለት ነበር የመለሱለት። የአይነቱ መቀባበልና ሰላምታ ዛሬ ሰራተኞች ባሉበት የሥራው ባለቤቶች አካባቢ ፈጽሞ የለም። የዚህም ምክንያት አሰሪዎቹና ሰራተኞች ከእግዚአብሔር ርቀው ስላሉ ነው። አሁን እኔ በግልጽ ልናገርና ካፒታሊስት ወይም ባለጸጋ ሳልሆን ደሃ ሰባኪ ነኝ። አባቴ ደግሞ ጎበዝ ገበሬ ነበር። ብርቱ ሰራተኛ ከመሆኑ የተነሳ የሚያደርገውን ሁሉ በሚገባ አስታውሳለሁ። ዛሬ እግዚአብሔር ለሌለበት ባለጸግነት ዕውቅናንም ሆነ ተቀባይነትን መስጠት አልፈልግም። ከአባቴና ከሥራው ባልደረቦቹ እንደምሰማ ከሆነ ብዙዎቹ የሠራተኛ ማኅበር መሪዎች እግዚአብሔር የለሾች ነበሩ። አንዱን መደገፊያ አይደለም ቢሆንልኝም፣ የምመኘው ግን እውነተኛ ክርስቲያን የሚያሰኝን ነገር ማድረግ መቻልንና ዳግም የተወለደ ሰውን በዚህች ምድር መፍጠርን ነው። ከባለጸጋው አንደበት የሚወጣ እግዚአብሔር ከናንተ ጋር ይሁን የሚልን ቃል መስማት የምንችልበትን እንዲሁም ሰራተኛው ደግሞ በተራው እግዚአብሔር ይባርክ አለቃዬ የሚለውን ምላሽ የምናደምጥበትን መመኘት አለብን። በቦኤዝ እርሻ ቦታ ላይ ምን አይነት አስደናቂ የሆነ ግንኙነትን በእርሻው ባለቤትና በሰራተኛው መካከል እንዳለ ልብ ብላችሁ አስተውሉ። ቦኤዝም ባጫጆቹ ላይ አዛዥ የነበረውን ሎሌውን ይቺ ቆንጆ የማናት አለው። ሩት ምዕራፍ 2 ቁጥር 5ን ይመለከቷል። አሁን ወደሚያስደንቀው የታሪኩ ዋና ክፍል መጥተናል። ይቺ ሩት የምትባል ታናሽ መጻተኛ ሴት ድህነትን መገለልንና ለዘላለም በለት ሆኖ መኖርን በፈቃዷ የተቀበለችና በቃርሚያ ለመኖር የወሰነች ናት። በአጋጣሚ በቤተልሔም ውስጥ በላጤነት ወደሚታወቀው ሰው ወደ ቦኤዝ እርሻ ሄደች። እንዲያው እንደምገምተው ከሆነ ብዙ ሴቶች ልጆች ያላቸው የቤተልሔም እናቶች ልጆቻቸውን እንዲያገባላቸው ቡናና አራት ሳይጋብዙት አልቀሩም። በአካባቢያችን ዘወትር እንደምንሰማው ወንድ ልጅ ሆዱን ይወዳል የሚለውን አባባል ተግባራዊ ለማድረግ ብዙ ሳይጥሩ አልቀሩም እነዚህ ሴቶች። ነገር ግን በዚህም በአለ በዚያ እርሱ በአገሩ ሴቶች ልጆች ብዙ አልተደሰተም፣ ቦኤዝ ማለት ነው። ሆኖም አንድ ቀን ወደ እርሻው ስትሄድ ይቺን ከሞአብ ምድር የመጣች ታናሽ መበለት ሴትን ተመለከተ። ይህ ሰው ለዚህች ሴት ተሸነፈ። እንዳያትም ያለው ነገር ቢኖር ይቺ ቆንጆ የማን ናት የሚል ነበር። ምናልባት ይህ አባባል በሌላ አነጋገር እስከ ዛሬ ድረስ ሳላገኛት የኖርኩት በዓለም ውስጥ ቤት ስፍራ ትኖር ነበር የሚለውን አባባል ይተካል። ቦኤዝ እንዳያት ነበር በፍቅሯ የተጠመደው። ይገርማችኋል ወገኖቼ፣ ይህ ሰው በእርግጥም ሩትን ባያት ቀን ነው በዐይን ፍቅር የተጠመደው። በቦኤዝ እርሻ ላይ ፍቅር አቆጠቆጠ፣ መለምለም ጀመረ። እስቲ ቁጥር 6ን እንመልከት። ያጫጆቹ ማዛዥ ይቺማ ከሞአብ ምድር ከኑሃሚን ጋር የመጣች ሞአባይቱ ቆንጆ ናት ሲል መለሰለት። ያጫጆቹ አለቃ ስለ ማንነቷ ከነገረው በኋላ ሲያብራራ፣ አሁን በእርግጥ ልታውቃት ያስፈልግ ነበር፣ ቀጥታ ወደ እርሻው መጣች፣ አሁንም ያለችው እዚሁ ነው በማለት ለእርሻው ጌታ ለቦኤዝ መለሰለት። እንደሚመስለኝ የዚህ ሰው አነጋገር ግማሹ ይቅርታ የሞላበት እንደሆነና ከእርሷ ወደ እርሻው መምጣት ጋር ምንም ግንኙነት እንደሌለው እንዲህ በማለት ይገልጽ ነበር። ቁጥር 7ን ተመልከቱ። ካጫጆቹ በኋላ በነዶ መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለች። መጣችም ከማለዳም ጀምራ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳ አላረፈችም አለው። ቦይዝ በዚህች የሌላ አገር ሴት ልጅ ፍቅር እንደወደቀ የሰራተኞቹ አለቃ በመጀመሪያ ላይ የምና ይቅርታ ሲጠይቀው ይህች ሞዓባዊት ሴት ከአገሯ ወጥታ ልትቃርም የመጣች ስለሆነ እኔ ልመልሳት አልቻልኩም። ይህም ሳይሆን ወይም ባይሆን እንኳን ይህች ሴት ዳና መጻተኛ ከሆነች ወደ ማሳ ተጠግታ እንድትቃርም ይፈቀድላታል በማለት ሳይናገር አልቀረም። ነገር ግን ለዚህ ሰው ይቅርታን መጠየቅ አስፈላጊው አልነበረም። ምክንያቱም ቦኤዝ መጀመሪያውኑ ነው በልጇ ፍቅር የወደቀው። እንደምታስታውሱት ሩት የሚለውን ስም ትርጉም ለመስጠት ተቸግረናል። ሆኖም ውብ ስብዕናን የሚያንጸባርቅ እንደሆነም ደግሞ ተነጋግረናል። ሩት ውብ ነበረች። ሌሎች ልጃገረዶች የቤተልሔም ቆንጆች ሊያሟሉት ያልቻሉትን ነገር ነበር እርሷ ያሟላችው። ይህቺ ሴት የተገለለች ብትሆንም እንዲሁም ከማንም ምንም ትኩረትን ባትፈልግም ከሌሎች የተሻለች ሆና ተቆጥራለች። ይህንን ደግሞ የምትገነዘቡት ቦዔዝን ምን ያህል እንደ ሳበችው በመመልከት ነው። የሠራተኞች አለቃ ይቅርታ ከሰማ በኋላ ቦዔዝ ምላሽ ሲሰጥ እንዲህ በማለት ነበር። ቦዔዝ ምሩትን ልጄ ሆይ ትሰሚኛለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ፣ ነገር ግን ገረዶቼን ተጠጊ አላት። ቁጥር ስምንትን ይመለከቷል። ያነጋገር እንግዳ የሆነ አነጋገር ነው። ይህ ሰው በእውነት እንነጋገር ካልን ድሆችን በማሳ ውስጥ ሊያይ አይፈልግም። የሙሴ ሕግ ግን ወደ ማሳው ገብቶ እንዲቃርሙ ይፈቅዳል። ቦዔዝ ለጋስ ሰው እንደሆነ አስባለሁ። ነገር ግን ድሆች ወደ ማሳው ገብቶ እንዲቃርሙ ያሳየው ምልክትም ሆነ በቃሉ ኑና ቃርሙ የሚልን ግብዣ ሲያቀርብ አንመለከትም። ነገር ግን በአጋጣሚ በመንገዱ ላይ ሊወጣ እየተጓዘ ሳለ ሩትን ወደ ሌላ እርሻ ለመቃረም እንዳትሄድ ሲያበረታታት እንመለከታለን። በማሳዬ ላይ እንድትቃርሚ ይፈልጋለሁ በማለት ፈቃዱን ገለጸላት። ሩት ምዕራፍ 2 ቁጥር 9ን ተመልከቱ። ሩት ምዕራፍ 2 ቁጥር 9ን ይመለከቷል። ወገኖቼ እዚህ ላይ ሁለት ጠቃሚ የሆኑ ነገሮችን እናያለን። ሩት በማሳ ውስጥ እንድትቆይና እንድትቃርም ብቻ ሳይሆን የፈቀደላት በአካባቢዋ ያለውን ሁሉ እንድትጠቀም ከለላም እንድታገኝ ጭምር ነበር። እርሱም እንደሚለው ወደዚህ ማሳ እንድትገቢና እንድትቃርሚ ብቻ ሳይሆን በምንም መንገድ ማንም እንዳይጎዳሽ ትእዛዝን ሰጥቻለሁ የሚል ነበር። በግልጽ እንነጋገር ካልን ወገኖቼ በዚያን ወቅት እንደ ሩት ላለች መበለትና ሞዓባዊ ለሆነች ሴት ሁኔታ ሁሉ አደጋ የሞላበት ነበር። ውርደት ቢመጣባትም እንኳን ውርደትን በላዋ ላይ ለመቀበል የወደደች ሴት ነች። ይህቺ ብቻ ሳይሆን ለሚደርስባት ነገር ጥንቃቄውም አልነበራትም። ስለዚህም ቦዔዝን በመመልከቱ እርሷን የሚንከባከብበትንና የሚጠብቅበትን ሁኔታዎች አመቻቸ። ለዚህ ደግና ቸር ለሆነ ሰው በቦዔዝ እርሻ ላይ የሩት ምላሽ ምን እንደነበር ከቁጥር 10 ታገኛላችሁ። መጽሐፈ ሩት ምዕራፍ 2 ቁጥር 10ን ተመልከቱ። ሩት ለቦዔዝ በሰጠችው ምላሽ የእንግዳነት ስሜትም ሳይሆን ወይም የመሽኮርመም ሁኔታ ሳይታይ በብልሃት እኔን ስለ መቀበል በምን ነገር በፊት ሞገስ አገኘው? እኔ እንግዳ አይደለሁምን? በማለት ጠየቀችው። ይህንን ለመቀበል የምገባ ሰው አይደለሁም ነበር ያለችው። በእርግጥም እንደዚህ አይነት ሰው ነበረች። እንደምታስታውሱት ከኑኃሚን ጋር ወደ ቤተልሔም ለመሄድ ከመወሰኗ በፊት ስለሚያጋጥማት ሁኔታና ስለ ማንነቷ በሚገባ ተነግሯት ነበር። ስለዚህም ነበር ሌላኛዋ የሞዓብ ሴት ኦርፋ ወደ ቤተልሔም ያልመጣችው። ፊቷን አዞረች፣ በዚያው ቀረች። ኦርፋ ይህንን አይነቱን መሥዋዕትነት ለመክፈል ፈቃደኛ አልሆነችም። በሕይወቷ ዘመን ሁሉ ድሃና መበለቶና ለመኖር አልፈቀደችም። ስለዚህም ከእነርሱ ተለየች፣ በሞዓብም ምድር ለመቀመጥ ወሰነች። ነገር ግን ሩት ወደዚህ ምድር ስትመጣ ይህንን ሁሉ አውቃና ተረድታ ነው ቁርጥ ውሳኔ አደረገች። ወደ ቦዔዝ እርሻ ለመቃረም ስትወጣ ማንም ትኩረት ይሰጠኛል ብላ አላሰበችም ነበር። ከዚህ ይልቅ የጠበቀችው ሁሉም ጀርባቸውን እንደሚያዞሩባት ነበር። ምክንያቱም አይሁዶች በዚያን ዘመን ከሞዓባውያን ጋር ምንም ኅብረት ስለሌላቸው ነበር። በኋላ ግን እንደምንመለከተው የሙሴ ሕግ እንኳን ወደ ቤተ መቅደስ ወይም ወደ አይሁዶች ስብሰባ ቦታ ሞዓባውያን ፈጽሞ እንዳይደርሱ እንደሚከለክሉ የሞዓባውያን የዘር አመጣጥ መጥፎ ጅማሬ ስለነበረው በእስራኤላውያን ዘንድ ዝቅተኛ ቦታና ግምት ነው የተሰጣቸው። ነገር ግን ይህቺ ትንሽ የሩት መጽሐፍ መልካም የሆነን ነገርና ደስ የሚያሰኝን ሁኔታ ፈጥሯል ወገኖቼ። ይህም የዘር ልዩነትንና ግርዶሽን የሰበረ እንዲሁም በእግዚአብሔር ለሚታመኑበትና ለተጠባበቁት ሁሉ ግድ እንደሚለውና እንደሚወዳቸው ፍቅሩ የተገለጸበት መጽሐፍ ነው። ይህ የሩት መጽሐፍ ማለቴ ነው። የተከበራችሁ አድማጮቼ፣ ዛሬ እኔና እናንተ ራሳችንን የምናይበት ስዕል ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና በሚለው ቃል ውስጥ ነው። ሮሜ ምዕራፍ 5 ቁጥር 8ን ይመለከቷል። ጳውሎስ በዚህ ውስጥ የሚለው ነገር ቢኖር ከዚህ የበለጠ ፍቅር በዓለም ውስጥ መፈለግ የለብንም ነው የሚለው። በእውነት ለሕዝቡ ተጨናቂ ወገኖቼ እግዚአብሔር ብቻ ነው። ሳያዳላ ሕዝቡንም በትክክል የሚመራ እግዚአብሔር ብቻ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ለኃጢአተኞች የሚያሳየውን ፍቅር አይነት ከሌላ ስፍራ አንፈልግ። ሩትም ከዚህ የተነሳ ነበር እኔንስ ለመቀበል በምን ነገር በፊት ሞገስ አገኘው ብላ የተናገረችው። ይህ ለኔና ለናንተ ጥሩ ምሳሌ ይሆነናል። ሩት ፍጹም የሆነ መደነቅ ሞልቷት ነበር። በርግጥ እንግዳና የተገለለች ናት። እንደሚመስለኝ ይቺ ሴት ያነሳችው ጥያቄ እውነትና ከልብ የሆነ ነበር። ይህንን የዘር ግድግዳ ማፍረሱም ሆነ መስበሩ ሊገባት አልቻለም። ደስ የሚያሰኘው ነገር ይህ ያልጠበቀችው ነገር መሆኑን ነው። ወዳጆቼ ሆይ እኔም ሆንኩ እናንተ ወደ እግዚአብሔር ቀርበን የሩትን ጥያቄ እኔንስ ለመቀበል በምን ነገር በፊት ሞገስን አገኘው የሚለውን ብንጠይቅ በራሳችን መልስ ለማግኘት ፈጽሞ አንችልም። ታዲያኛ ተወዳጆች አይደለንምን? ለእርሱ ውቦች አይደለንምን? እኛነታችንን በእግዚአብሔር ሚዛን ላይ አድርገን ራሳችንን ስናይ ክብር የማይገባን በርሱ የምንወደድ እንዲሁም ምረቱና ቸርነቱ የሚገባን አይነት ሰዎች አይደለንም። ይህም አይነት ብቃት በእኛ ውስጥ የለም። እኛ ወገኖቼ ኃጢአተኞችና በእግዚአብሔር ላይ የምናምጽ ሰዎች ነን። ሆኖም ምንም እንኳ እንዲህ ያለ ሰው ብንሆንም እግዚአብሔር ወደደን። ይህ ነው ታላቁ የእግዚአብሔር ቃል እውነት። ይህንንም ፍቅሩን ኃጢአተኞች ሳለን ክርስቶስ ለኃጢአታችን ሞተ በሚለው ቃሉ ገልጾታል። ጸጋውንም ለእኛ ሰጥቶናል። ወዳጆቼ ሆይ ዛሬ እኛን ያዳነው በዚህ መሠረት ላይ ሆኖ ነው። ሌላ እኛ የሚያድንበት ምክንያት አልነበረው። ቁጥር 11ን በኋላ ተመልከቱ። ምናልባት ቦዔዝ ከሞዓብ ምድር የኑኃሚንን ከሩት ጋር የመመለስን ወሬ በወቅቱ ያልሰማበት ምክንያት ወቅቱ መሳፍንት የሚገዙበት ዘመን በመሆኑ ከቤተልሔም ከተማ ውጪ በሚደረጉ አንዳንድ ስብሰባዎች ላይ ለመገኘት በመሄዱ ሳይሆን አልቀረም። እንደምታስታውሱት ቦዔዝ ብርቱ ባለ ጸጋ ሆኖ ብቻ ሳይሆን የተገለጸው ብርቱ የሕግ አዋቂና ጦረኛም ተደርጎ ነው። ያለ ጥርጥርም ወታደር ነበር። ስለዚህም ከከተማ ውጪ ነበር። ሲመለስም አንዲት መበለት ሴት ከአማቿ ኑኃሚን ጋር መመለሷን በጭምጭምታ ሰምቷል። ስለዚህ እቺ ሴት የተናገሩት ነገር ቢኖር ጥሩ ነበር። የቤተልሔም ከተማ እንደ ዛሬዎች ሁሉ በብዙ ሐሜተኞች ተሞልታ ነበር። ስለዚህ እቺ ሴት የሚያወሩት ነገር ነበራቸው። ደግነቱ ግን ወሬያቸው ሁሉ መልካም ነበር። ይህ ደግሞ ያልተለመደ ነው። በእርሷም በጣም ተደንቀው እስቲ ተመልከቱ ይህቺ ሴት ልጅ ጥሩ በመሆኗ ከአማቷ ጋር ለመመለስ ቻለች። በዚህ ስትኖር ምንም ማግኘት አትችልም። ከወንድም ኋላ ለመሄድ ምክንያት የላትም። ምን አይነት አስደናቂ ሴት ናት ይሉ ነበር። ቦዔዝ እስካያት ድረስ በከተማ ውስጥ ይወራ የነበረው ፈጽሞ አላመነም ነበር፣ ወይም ደግሞ አይታመንም ነበር። ነገር ግን ከምንም በላይ የምትስብ የምትወደድ ሴት ነበረች። ነገር ግን ቦዔዝ ባያት ወቅት ያ ይባል የነበረውን መልካም ነገር ሁሉ በአንድ ሰው ላይ ተመለከተ። እኔ ነግራችኋለሁ ወዳጆቼ፣ በፍቅሯ እንዲወርቅ ያደረገው ምክንያት ይህ ነበር። እስቲ ሩት ስለ ከፈለችው ሊቆጠር ስለማይቻል መሥዋዕትነት የተናገረውን ከቁጥር 12 ላይ እንመልከት፣ ወይም ደግሞ እናንብብ። እግዚአብሔር እንደ ሥራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደመወዝሽ ፍጹም ይሁን አላት። ተመልከቱ እንግዲህ እግዚአብሔርን በመተማመን ነው የመጣችው እቺ ሴት። ይህንንም የመሰለ አስደናቂ ውሳኔ የወሰነችውና የሞዓብን ምድር ትታ የመጣችው በዚህ ምክንያት ነው። የኑኃሚን አምላክ አምላኬ ነው ብላ ነው የመጣችው። ከጣዖቷ ተመልሳ ወደ ያውና ወደተኛ አምላክ ነው የመጣችው። ይህች ሴት እግዚአብሔርን ለመታመን መጣች። ከልጆቹም ውስጥ እንዳንዱ ልትሆን ተጠጋች። ኦ እንዴት ደስ ያሰኛል! ስለዚህም በእስራኤል ምድር ያላት ምስክርነት አስደናቂ ሊሆን ይችላል። ቦዔዝ እግዚአብሔር እንደ ሥራሽ ይስጥሽ፣ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን በማለት መረቃት። የቦዔዝ ምርቃት የሚባርክ ነው። እንዲሁም ቦዔዝ ሊያደርገው የሚችለው ነገር ቢኖር በሙሉ ባደረገላት ነበር። ለሰራችው መልካም ሥራ ዋጋዋን ለመክፈል ባለ ኃይሉ ባልሞከረ ነበር። ነገር ግን በፍቅሯ በመውደቁ ሊቤዣት ራሱን አዘጋጀ። መበጀትም ያስፈልጋት ነበር። ቁጥር 13 ልብላችሁ ተመልከቱ። በኋላ በዚህ ቁጥር ላይ እንደምንመለከተው የሩት ምላሽ ደስ የሚያሰኝ ነው። ምንም አይነት ምቾት አልጠበቀችም። ማንንም በጓደኝነት ስሜትም ያነጋግረኛል ብላ አላሰበችም። ለዚህም ምክንያቷ እንደነርሱ የእጅ ሥራ አይደለም ብላ ስላመነች ነው። ስለዚህም ነው ቦዔዝ በሚገባ ሊረዳት የቻለው። እርሷ እንደ ሌሎች ሴቶች አልነበረችም። ከሌሎች ሴቶችም በመለየቷ ምክንያት ነበር ቦዔዝ በፍቅሯ ሊወድቅ የቻለው። ወዳጆቼ እስቲ ራሳችንን እንመርምር። አንዳንዶቻችን በምንለብሰው ልብስ የተለየን መሆን እንፈልጋለን። ነገር ግን ባለባበስ መለየቱ አስፈልጊ አይደለም። መለየት የሚያስፈልገው በሌላ በክርስትና ሕይወታችን ነው። የእግዚአብሔር ልጅ በእውነት ከሆንክ ወዳጄ ሆይ አንተ የተለየ ሰው ነህ። የምታስበውን ለማድረግ ሞክር። የእግዚአብሔር ልጆች የሚያደርጉት ሁሉ ከሌሎች ብዙሃኖች የተለየ ነው። መሆንም ያለበት ይኸው ነው። ክርስቲያኖች ከሌላው ሰው ጋር ዝም ብሎ የሚግበሰበሱ ሳይሆኑ፣ ልብ በሉ፣ ክርስቲያኖች ከሌላ ሰው ጋር ዝም ብሎ የሚግበሰበሱ ሳይሆኑ ከሌሎች የተለየ የሚስብ ባህሪ ያላቸው ናቸው። ያም ባህሪ አምላካቸውን የሚያንጸባርቅ በጉልህ የሚያሳይ መሆን አለበት። ነገር ግን አሁን እስቲ ወደ ቦዔዝና ሩት እንደገና ደግሞ ልመልሳችሁ። ቦዔዝ ሩትን ምሳ አብራው እንድትበላ ጋበዛት። ከጧቱ በአራት ሰዓት ነበር ያገኛት። ምሳም ጋበዛት። በዚያም ቀን ከእርሱ ጋር ምሳ በላች። ቁጥር 14ን ልብ በሉ። እንደገና ሌላ ጥያቄ ልጠይቃችሁ ፈልጋለሁ። ቦዔዝ በዚህች ልጅ ደስተኛ ነውን? በመጀመሪያ ይህ ሰው በዚህች ልጅ ፍቅር እንደወደቀ ነግሬያችኋለሁ። ስለዚህ እርሷን ሚስቱ የሚያደርግበትን መንገድ ሁሉ መጠቀም ነበረበት። በመንገዱ ግን ብዙ መሰናክሎች እንዳሉ እንመለከታለን። ሩት ምዕራፍ 2 ከቁጥር 15 እስከ 16 ያለውን ተመልከቱ። ለሰራተኞቹ ሲናገር እንኳን የሚያስፈልጋትንና የሚገባትን ሁሉ አድርጉላት ነበር ያለው። ከአጫጆቹም በኋላ ትሂድ በማለትም ደግሞ ጨምሮ ተናገረ። ታውቃላችሁ፣ ድሆች ከሚታጨደውም ሆነ ከሚሰበሰበው እርቀው መገኘት አለባቸው። የእርሻው ባለቤት ወደ እህሉ ቀርበው ጥሩነቱን እንኳን እንዲመለከቱ ስለማይፈልግ መከሩን ወደሚሰበስቡት ጋር አያስጠጋቸውም ነበር። ነገር ግን ቦዔዝ ሩት ልትቃርም በተነሳች ጊዜ በነዶው መካከል ትቃርም በማለት ሰራተኞቹን ሲያዝ እንመለከታለን። ቦዔዝ የሕግ አዋቂም ነበር የሚባለውንም ያውቅ ስለ ነበር ሰዎቹን ሲያዝ ሲያጭዱና ሲሰበስቡ የወዳደቀ ካለ እንኳን ተመልሰው እንዳያነሱ በመንገር ነበር። ወደ ሌላ እርምጃን በመሸጋገር ሲናገር ሩት ከኋላች ሆና እየቃረመች ካለች ማንም አይመልከታት፣ ከነዶ ግን እንዳላየ ጥላችሁላት እለፉ። ተነስታም ሄይ ስሙ፣ ከነዶ ጥላችኋል ብላችሁ ብትነግራችሁ እንኳ ይቅርታ ጠይቃችኋት ወደፊት ሂዱ እንጂ ተመልሳችሁ የጣላችሁትን አታንሱ ወይም አትቀበሏት፣ የወደቀው የእርሷ ይሁን በማለት ነበር የነገራቸው። እንግዲህ እግዚአብሔር ይህንን ዐይነት አስደናቂ ሥራ እንዴት በዚህች ሴት ሕይወት ውስጥ እየሠራ እንዳለ ልብ በሉ። እንግዲህ አድማጮች የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው በሰላም ነው።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።